ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምርጫ 97 የምርመራ ውጤት በተመለከተ ምክር ቤቱ ውስጥ ያለው ፋይል የተጭበረበረ ነው ይላሉ አባላቱ።
በሀገሪቱ የመጨረሻ ስልጣን ያለው አካል በሰጠው ስልጣን መሰረት ውሳኔ ተወስኖ እያለ ያን ውሳኔ የፊቲን ቀይረው የውሸት ውሳኔ ስለተቀመጠ እንዲቀየር ነው።
ያልሰራነው ስራ እንደሰራን ተደርጎ መቅረብ አይኖርበትም። እኛ ዳኝነት ነው የተሰጠን። በዳኝነት መሰረት ትክክለኛውን ፍርድ ሰጥተናል። መንግስት የወሰደው እርምጃ ተመጣጣኝ ያልሆነ ነው፣ ከተገቢው በላይ ነው ብለን ወስነናል።
የመጀመሪያው ዳኛ ፍሬህይወት ሳሙኤል፣ ሁለተኛው አቶ ምትኩ ተሾመ ናቸው። ሁለቱም የአጣሪ ኮሚሽኑ አባላት ናቸው። በውይይቱ ሙሉ ዝግጅቱ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳሌ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሸን በመጠባበቅ ላይ ይገኛል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ከቅዳሜ ታህሳስ 27 2011 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበድ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብርልናል። አሁን ወደ ቀዳሚው የዓለም ዜና እናልፋለን። መልካም ምሽት።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቅጽር ግቢ ውስጥ ሦስት ተማሪዎች ሞተው ተገኝተዋል። ሦስቱም የአራተኛ ዓመት ተማሪዎች መሆናቸውንና ጓደኛሞች እንደነበሩ ተገልጿል። ፖሊስ ጉዳዩን እያጣራሁ ነው ብሏል። ሙክታር ጀማል ተጨማሪ አለው።
በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ሞተው ሬሳቸው በውሃ ማጣሪያ ገንዳ ውስጥ የተገኙ ተማሪዎች ከተማሪዎች እይታ ከራቁ አራተኛ ቀናቸው መሆናቸውን ነው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች የሚናገሩት። ሞተው የተገኙት ሦስቱም ተማሪዎች የአራተኛ ዓመት ተማሪዎችና ጓደኛሞች መሆናቸውን የነገሩት የግቢው ተማሪዎች የአንደኛው ሬሳ ከትላንት ወዲያ፣ የቀሪዎቹ ሁለቱ ደግሞ ትላንትና በማጣሪያ ገንዳ ውስጥ መገኘቱን ነው ለአሜሪካ ድምፅ የነገሩት።
እንዲሁ አባብያ ይባላል። አባብያ ትውልዱ አሰላ ነው፣ አስ የሰላ ማለት ነው። አራተኛ ዓመት የኮምፒውተር ኢንጂነሪንግ ነው። አንዱ ደግሞ ኤልያስ ይባላል። ኤልያስ እሱም አራተኛ ዓመት ኮምፒውተር ኢንጂነሪንግ ነው። አንዱ ደግሞ እስረም ይባላል። እሱ የአማራ ክልል ልጅ ነው። እሱ ደግሞ ሜካኒካል ኢንጂነሪንግ የአራተኛ ዓመት ተማሪ ነው።
ይህን የተማሪዎችን ሞት በተመለከተ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በለጠፈው ደብዳቤ የሐዘን መግለጫ አውጥቷል። የአዳማ ከተማ ፖሊስ መምሪያም ጉዳዩን ሲከታተል እንደነበረና አስክሬኑን ወስዶ ለምርመራ ወደ አዲስ አበባ መላኩንም ቴክኒካዊና ሌሎች ጉዳዮችንም እያከናወነ መሆኑን የአዳማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ድምፅ ተናግረዋል።
እስካሁን ድረስ አካላቸው ላይ ያገኘነው ምንም አይነት ምልክት የለም። ምንም አይነት የተለየ ለሞት ያደርሳል የሚል ምልክት ያገኘነው የለም። ሬሳውን ስናወጣ ውሃ ውስጥ መገኘታቸው ነው እስካሁን ያለን እጃችን ላይ። ቀጣይ ግን እንግዲህ ያው ምርመራችንን እንደ ፖሊስም ቀጥለናል። በቴክኒካልም ታክቲካልም እያየን ያለው ነገሮች አሉ። በተጨማሪም ደግሞ የሬሳው ምርመራ ውጤት ምንድን ነው የሚለውን ስናገኝ አያይዘን ህዝቡ የተለየ ነገር ካለ ወደፊት የምንገልጽ ይሆናል እንጂ ለጊዜው አሁን በእጃችን ላይ ምንም የተለየ ምልክት የታየን ለመሆን
የዚህን ዜና ዝርዝርና ፖሊስ የደረሰበትን ውጤት ለሰኞ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን ለዜናው አመሰግናለሁ። ዩናይትድ ስቴትስ በሶማሊያ ወታደራዊ ዘመቻዎቿን ለመቀነስ አቅዳለች የሚለውን የመገናኛ ብዙሃን ዘገባ የመከላከያ ሚኒስቴር መስሪያ ቤቱ አስተባብሏል። የፔንታገን ቃል አቀባይ የባህር ኃይል ኮማንደር ካንዲስ ትሬሽ ትላንት ለአሜሪካ ድምፅ እንደተናገሩት የዩናይትድ ስቴትስን በሶማሊያ ዘመቻ አስመልክቶ በቅርቡ የተደረገ የፖሊሲ ለውጥ የለም። የፌዴራል መንግስቱ አልሻባብን ለማዳከም የያዘውን ጥረት መደገፋችን ይቀጥላል ብለዋል። ኤንቢሲ ኒውስ ትላንት በዘገበው መሠረት ዩናይትድ ስቴትስ የሶማሊያ ዘመቻዎቿን ለመቀነስ አቅዳለች፣ ምክንያቱም የአየር ጥቃቶቿ በርካታ የነውጠኛውን ቡድን ከፍተኛ አመራሮች በመግደላቸው ነው ብሏል። ፔንታገን እንደገለጸው እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም ዩናይትድ ስቴትስ በአልሻባብ ነውጠኞች ላይ 47 የአየር ጥቃቶችን አካሂዷል። በአሁኑ ወቅት በሶማሊያ ከ3 እስከ 7 ሺህ የሚገመቱ የአልሻባብ ተዋጊዎችና ከ70 እስከ 250 የሚደርሱ የአይሲስ ተዋጊዎች እንዳሉ ፔንታገን ጨምሮ ገልጿል። 500 የዩናይትድ ስቴትስ መከላከያ ሚኒስቴር ሰራተኞችም እንዳሉ አስረድቷል። በዩናይትድ ስቴትስ የተዘጉ የመንግስት መስሪያ ቤቶችን ለመክፈት የህግ መወሰኛውና የተወካዮች ምክር ቤት አመራሮች ከዋይት ሃውስ ጋር ድርድር ለመቀጠል እየተዘጋጁ ባሉበት በአሁኑ ወቅት ፕሬዚደንት ትራምፕ ተጨማሪ ጥበቃ በሚል በሜክሲኮ ድንበር ላይ ግንብ ለማቆም ባላቸው እቅድ እየገፉ ነው። ፕሬዚደንት ትራምፕ ዛሬ በላኳቸው ሁለት የትዊተር መልእክቶች ዲሞክራቶች በአጭር ጊዜ ውስጥ መስሪያ ቤቶቹ እንዲከፈቱ ማድረግ ከፈለጉ ለድንበር ጥበቃ ያስፈልጋል የተባለውን ወጪ ማጽደቅ ብቻ ነው ብለዋል። ይህን ደግሞ ከሱስ አስመጭ እጽ ነጋዴዎች፣ ህገወጥ ፍልሰተኛ አስተላላፊዎችና ወንጀለኞች በቀር ሌላው ሁሉ የሚደግፈው ሐሳብ ነው ሲሉም አስረድተዋል። በመጨረሻም በምዕራብ ዩናይትድ ስቴትስ ከሎስ አንጀለስ ወጣ ብሎ ትላንት ማታ በአንድ የቦውሊንግ መጫወቻ አዳራሽ ውስጥ በተከፈተ ተኩስ 3 ሰዎች ሲገደሉ ሌሎች 4 ጉዳት ደርሶባቸዋል። የመገናኛ ብዙሃንና የአይን ምስክሮች እንደገለጹት ተኩሱ የተካሄደው ከሎስ አንጀለስ 32 ኪሎ ሜትር ወጣ ብላ በምትገኘው ቶራንስ ከተማ ነው። የተኩሱ መነሻም በቦውሊንግ መጫወቻው አዳራሽ ውስጥ የተፈጠረ ግጭት ነው ተብሏል። የቶራንስ ፖሊስ ተጠርጣሪዎችን እያሳደደ መሆኑንና ምርመራ መጀመሩን አስታውቋል። ዜናው አበቃ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው ቅንብር ነው የምንሻገረው። ውይይት ከ1997 ምርጫ ገለልተኛ አጣሪ ኮሚሽን ጋር አሁን የዛሬው ምሽት ዝግጅታችን ምርጫ 97ን ተከትሎ በአዲስ አበባና በአንዳንድ የአገሪቱ ክልሎች ተከስቶ የነበረውን ሁከት በሁከቱም ሳቢያ የተከሰተውን የሰዎች ሞትና የንብረት ውድመት እንዲያጣራ በፓርላማው ተቋቁሞ የነበረው ገለልተኛ አጣሪ ኮሚሽን የደረሰበትን ውሳኔ ይመለከታል። የኮሚሽኑ አባላት በዚህ ዓመት መጀመሪያ ላይ ለሕዝብ ተወካዮች ምክር ቤት በጻፉት ደብዳቤ የተጣራው የምርመራ ውጤት በተዛባ ሁኔታ ነውና ለምክር ቤት የቀረበው ትክክለኛው የምርመራ ውጤት በፋይል እንዲቀመጥ ሲሉ ያቀረቡት ደብዳቤ እስካሁን መልስ ያለማግኘቱን ለአሜሪካ ድምፅ ገልጠዋል። ከኮሚሽኑ ከተወሰኑት አባላት ጋር አዲሱ አበበ ተወያይቶ ቀጣዩን አዘጋጅቷል።
እንደ ተባለው አሉላ እንዳልከው የዛሬው ዝግጅት ምርጫ 97ን ተከትሎ በአዲስ አበባና በአንዳንድ የአገሪቱ ክልሎች ተከስቶ የነበረውን ሁከት በሁከቱም የደረሰውን የሰዎች ሞትና የንብረት ውድመት እንዲያጣራ በፓርላማው ተቋቁሞ የነበረው ገለልተኛ ኮሚሽን የደረሰበትን ውሳኔ የሚመለከት ነው። መንግስት የወሰደው እርምጃ ተመጣጣኝ መሆን አለመሆኑን፣ የመንግስት የሰብአዊ መብት አያያዝ ህግን የተከተለ መሆን አለመሆኑን፣ በሰውና ንብረት ላይ የደረሰውን መርምሮና አጣርቶ ለፓርላማ እንዲያቀርብ ነበር 11 አባላት ያሉት ገለልተኛ አጣሪ በአዋጅ የተቋቋመው። የኮሚሽኑ አባላት በዚህ ዓመት መጀመሪያ ላይ ለሕዝብ ተወካዮች ምክር ቤት በጻፉት ደብዳቤ የተጣራው የምርመራ ውጤት በተዛባ ሁኔታ ነው ለምክር ቤት የቀረበው። እኛ ያጣራነውና የተስማማንበት አይደለም የቀረበው። በወቅቱ መንግሥት የፈለገውን ነው በእኛ ስም ያቀረበው። ይህ የሐሰት ሰነድና ሪፖርት ከምክር ቤቱ ማኅደር ተወግዶ እውነተኛው ሪፖርት በኮሚሽኑ አማካኝነት በይፋ ቀርቦ ምክር ቤቱና የኢትዮጵያ ሕዝብ እንዲሰማው እንዲያደርጉልን ሲሉ የተቃውሞ ደብዳቤ ለኢትዮጵያ የሕዝብ ተወካዮች ምክር ቤት ባለፈው 2010 ዓ.ም ማብቂያ ላይ ወይም መጨረሻ ላይ ለቪኦኤ በቀረበው ደብዳቤ ደግሞ ነሐሴ 2010 ይላል። እንደሚሉት ታዲያ እስከ ዛሬ መልስ አላገኙም። በዚህ ዙሪያ ያወያየኋቸው ሁለት የኮሚሽኑ አባላት ቀደም ሲል ድምጾቻቸውን የሰማችኋቸው ሰብሳቢው የነበሩት ዳኛ ፍሬው ሳሙኤልና አባል የነበሩት አቶ ምትኩ ተሾመ ናቸው። እንግዶቼም በአድማጮች ስም አመሰግንና ሁኔታውን በማብራራት የሚጀምሩት አቶ ፍሬህይወት ናቸው።
ይህ ጉዳይ ውሳኔ ያገኘ ጉዳይ ነው። ስለዚህ በሀገሪቱ የመጨረሻ ስልጣን ያለው አካል በሰጠው ስልጣን መሰረት ውሳኔ ተወስኖ እያለ ያን ውሳኔ የፊቲን ቀይረው የውሸት ውሳኔ ስለተቀመጠ እንዲቀየር ነው። አንደኛው ይሄ እውነት ፍትህ ዳኝነት በአደባባይ ተገፍቷልና ይሄ ይስተካከል። ይሄ ደግሞ የሆነው በትልቅ በፓርላማ በአገሪቱ የመጨረሻ ስልጣን ባለው አካል ዘንድ መሆኑ ታሪካዊ ግድፈት ነው። ይሄ መቃናት አለበት የሚል ነው። ሌላው ደግሞ ይሄ ጉዳይ በዚህ መልክ ዝም ብሎ ከተተወ የተከፈተ ቁስል ነው። ምክንያቱም ሰዎች ባንክ የዘረፉ ናቸው፣ መሳሪያ ይዘው የወጡ ናቸው እና የተለያየ ወንጀል ተለጥፎባቸው ነው። ይሄ የውሸት ሰነድ ተዘጋጅቶ እዛ የተቀመጠው ግን እውነቱ እሱ አይደለም። ይሄ እንዲስተካከል ነው። ሌላኛው ደግሞ ምናልባት በኮሚሽኑ የስራ ሂደት ውስጥ የተሰበሰቡ መረጃዎች አሉ። ወደ 16900 ሰነዶች ተሰብስበዋል። ወደ 3716 የሟቾች ፎቶ የሚመለከት ነገር ተቀምጧል። ካሴቶች፣ የድምጽ ቅጂዎች። በነገራችን ላይ በዚህ አጋጣሚ አንዱም እዛ ተሰብስበው ከነበሩት ካሴቶች መሃል አቶ አዲሱ አንተ ራስህ የተደዋወልካቸው ስልኮች ከሰው ጋር ያወራቸው ናቸው። እኔ የኮሚሽኑ ሰብሳቢ እያለን እንደ ምሳሌ ለማንሳት ያን እንጂ ሬሌቫንት ላይሆን ይችላል። እና እንደዚህ አይነት ሰነዶች ተሰብስበው የተቀመጡ አሉ። እነዚህ ሰነዶች እንዲጠፉ አይፈለግም። ይህ ታሪካዊ ሰነድ ነው። 16900 ሌላዎቹም በርካታ ሰነዶች የተቀመጡ አሉ ተሰብስበው በኮሚሽኑ። እነዚህ ሰነዶች የታሪክ ሰነዶች ናቸው፣ መቀመጥ አለባቸው። ወደፊት ለምን እንደተሰበሰቡ ምን እንደሆኑ ይዘታቸው መደምሰስ የለባቸውም። ስለዚህ አንዱም ይህ ጉዳይ ግንዛቤ ተይዞበት እንዲታይ እንፈልጋለን። ሌላኛው ደግሞ የኢትዮጵያ ሕዝብ ያውቃል ይህን እውነታ። መንግስት እንደዋሸ ያውቃል። ፓርላማው ውሸት እዛ እንደገባ ያውቃል። አሁን ፓርላማው ከዚህ ራሱን ልክ እንደ አስፈጻሚው ራሱን ከዚህ እስራት ውስጥ ማውጣት አለበት። ራሱን ለእውነት የቆመ መሆኑን ማሳየት አለበት። እንደውም እኛ ጠብቀን የነበረው ፓርላማው እንደዚህ አይነት ስህተት የሰራውትን ለማረም ጥሩ አጋጣሚ እድል አገኘው ብሎ ይጠራና ሊስተካከል ይህ ነገር ይላል ብለን ነበር። በአጋጣሚ አላለም። አሁን እኛ ለውጡንም እንደማገዝም ነው የምናየው። በነገራችን ላይ ይህ ፓርላማ ይህን ነገር ቢያስተካክል በእውነትም ለውጡን የማገዝ መንፈስ እንዳለው ለማሳየት እድል አግኝቷል ብለን ነው የምናስበው። ይህ ጉዳይ በነገራችን ላይ ለአንዴና ለመጨረሻ ጊዜ ኃላፊነት በተሞላ መልክ ግለሰብን ታርጌት ሳያደርግ ቡድንን ኢላማ ሳያደርግ ኃላፊነት በተሞላ መንፈስ በርካታ ሰዎች የሞቱበት ነው። 200 አይደለም የሞተው፣ እውነቱን ለመነጋገር በርካታ ሰው ነው የሞተው። 200 በተወሰኑ ቀናት ውስጥ ብቻ የሞተው ነው እየተናገር ነው ያለ ነው። ወደ 760 ምናምን ሰው ቆስሏል። ወደ 50,000 የአዲስ አበባ ወጣት ታስሯል፣ ተገርፏል። ዝርዝሩ ብዙ ነው። ይህን በነገራችን ላይ እንደዛ ስንል ከዛ ያለፈ መረጃ እጃችን ላይ ተሰበሰባል። እነዚህ ነገሮች እኛም ከእጃችን ወጥቶ ፓርላማ ውስጥ ያለውም የተሰበሰበ ሰነድ በታሪክ ተዘግቶ ለሌላም አካል ይቀመጥ። ሁለተኛ ከሁሉ በላይ ደግሞ እነዚህ ፍትህ የተነፈጉ ሰዎች ፍትህ ይገባቸዋል። ስለዚህ ፓርላማው በዚህ አጋጣሚ ራሱን ይህን ነገር ግምት ውስጥ አስገብቶ ታሪክ እንዲያስተካክል ነው የምንፈልገው። ለማስተካከል ይህ ታሪካዊ ወቅት ነው ብለን እናምናለን። ይሄ ነው በእኛ በኩል።
መልካም ነው። አቶ ምትኩስ እስቲ እንደው የእርስዎን ግንዛቤ ይስጡ። ቀደም ሲል አቶ ፍሬወት ከሰጡት መልስ ውስጥ የተዘነጋ ነጥብ አለ ካሉ እሱን ጨምረው እነማን አነጋገራችሁ በዚህ ጉዳይ ላይ? የት ላይ ናችሁ አሁን?
መጀመሪያ ቪኦኤ ይህንን እድል ስለሰጠን እናመሰግናለን። ከመጀመሪያው ጀምሮ ይህንን ጉዳይ ይከታተለው ነበር። ድሮ ገና በ97ም በዚህ ጉዳይ ላይ ለአፈጉባኤው እንዲደርስ አድርገናል። ሁለተኛ ነገር እዚህ የአሜሪካን ሀገር ካሉት አምባሳደሩ ጋር ለሶስት ሰዓት የፈጀ ውይይት አድርገናል። አምባሳደር ካሳ ተክለ ብርሃን እና እንዲሁም በሚኒስቴር ማዕረግ ሚኒስትር አሉ ዲያስፖራ አቶ ተፈሪ ነው ስማቸው። ሶስት ሰዓት የፈጀ ነገር አድርገናል፣ ንግግር አድርገናል። ለጠቅላይ ሚኒስትር ቢሮ እንዲደርስም አድርገናል። ጉዳዩ ይመለከታቸዋል፣ በዛ ጊዜ ጉዳዩ ይመለከታቸዋል ለሚባሉት ሁሉ አድርሰናል። በሌላ መልኩ እንግዲህ አቶ ፍሬወት ሁሉንም ስላነሳው ነገር መደጋገም እንዳይሆን፣ እኛም ቢሆን በዚህ ጉዳይ ላይ ተሳትፈናል። የተሳተፍነው እኛ እናልፋለን። ለታሪክ ግን ያልሰራነው ስራ እንደሰራን ተደርጎ መቅረብ አይኖርበትም። እኛ ዳኝነት ነው የተሰጠን። በዳኝነት መሰረት ትክክለኛውን ፍርድ ሰጥተናል። መንግስት የወሰደው እርምጃ ተመጣጣኝ ያልሆነ ነው፣ ከተገቢው በላይ ነው ብለን ወስነናል። ይሄ እኛ ካለፍንም በኋላ ልጆቻችን የሚያዩት ነገር ነው። በዛ ጊዜ እኛ አንኖርም። ወረቀቱ ነው የሚናገረው፣ ሰነዱ ነው የሚናገረው። ስለዚህ በየትኛውም ደረጃ ይሄ ነገር በትክክል መቅረብ መቻል አለበት።
እናንተ ያቀረባችሁት ደብዳቤ በትክክል ለአፈ ጉባኤው በትክክል ለጠቅላይ ሚኒስትር አብይ መድረሱን ተረጋግጣላችሁ? በኤምባሲ በኩል ቀርባችሁ በአካል ስለተገናኛችሁ እሱ ችግር የለውም፣ መድረሱን ግን አረጋግጣችኋል? ደብዳቤው
በአፈ ጉባኤ በኩል በትክክል ጻፊያቸውን እንዲሁም ትክክለኛ የነሱ ኢሜል፣ በአካልም ደግሞ እዛ አቡነ ስጣቴው ስለነበሩ በአካል ሄደው ቀርበው መስጠታቸውን ነግረውናል። ቀጠሮ ተይዞም እንዳነጋገራቸውም አፈ ጉባኤው እንዳነጋገሯቸው ሰምተናል። እና
አቡነ ስጣቴውስን
እና ይሄ ነገር በትክክል ደርሷቸዋል፣ ለጠቅላይ ሚኒስትር ቢሮ ልከናል። ስለዚህ አድርሰዋል፣ በሚገባ አድርሰዋል።
ምን መልስ አገኛችሁ? አቶ ምትኩ ሊቀጥሉ ይችላሉ ወይም አቶ ፍሬወትም ሊገቡ ይችላሉ?
አቶ ፍሬወት ቀጥል።
ኦኬ። እስካሁን ድረስ ለኢምባሲው፣ ለአፈጉባኤው ጽህፈት ቤት፣ ለጠቅላይ ሚኒስትሩ ጽህፈት ቤት እና ለውጭ ጉዳይ ሚኒስትር ደብዳቤዎቹ ደርሰዋል። ከዚህ መሀል በውጭ ጉዳይ ሚኒስትር ሄዶ የነበረው ደብዳቤ ከገባ በኋላ ታይቶ ተመልሶ ራሳችን ለጠቅላይ ሚኒስትሩ እንዲንወስድ ተብሎ ተመልሶ ተሰጥቶናል። መጀመሪያ ደብዳቤ ሲሄድ የውጭ ጉዳይ ሚኒስትር የውጭ ደብዳቤ ስለሆነ በእኛ በኩል ነው፣ ከውጭ ስለመጣ ደብዳቤው በእኛ በኩል ነው ተብሎ ተወስዶ፣ ከዛ ደብዳቤው ከቆየ በኋላ ተመልሶ ለአመጣው ሰው ተጠርቶ አይ እችኛውን ጉዳይ ብቻ በተመለከተ እንደው ራሳችሁ ቢትወስዱ የሚል ነገር ተብሎ፣ ስለዚህ የጠቅላይ ሚኒስትር ቢሮ ፋክስም ተደርጓል። ሁለተኛ ደግሞ ኢሜይልም ተልኳል። ለአፈ ጉባኤው ጽህፈት ቤት ኢሜይልም ተልኳል፣ ፋክስም ተደርጓል። ሁለተኛ ደግሞ በአካል አባ ኦስጣስጢዎስ ይዘው ሄደው አንድ ሰዓት ያህል ከአፈ ጉባኤው ጋር ተነጋግረው በአካል ደብዳቤውን ሰጥተው
ከአቶ ታገሰ ጋራ
ከአቶ ታገሰ ጋራ ቁጭ ብሎ አንድ ሰዓት ያህል ተነጋግረው ስለ ደብዳቤው ሰጥተው በአካል ሰጥተዋል። ከዛ በተጨማሪም ደግሞ እኔ ራሴ ደውዬ አፈ ጉባኤውን ጽህፈት ቤት ከጸሐፊዋ ጋር ተነጋግሬ ኢሜይል ሰጥታኝ፣ ኢሜይሉም የእነሱ መሆኑን ዶክሜንቱ ከመላኩ በፊት እንደገና መልእክት ተለዋውጠን ከዛ በኋላ አታች አድርጌ ልክ ያለው። ስለዚህ የአፈ ጉባኤው ጽህፈት ቤት በኢሜይል አግኝቷል፣ በአካልም ደግሞ ተሰጥቷቸዋል። በዋናነት ይህ ጉዳይ እነሱን የሚመለከት ስለሆነ
ምን ተባለ? መልስ ምን አገኛቸው? ዋናው ነገር እሱ ነው።
ለአባ ኦስጣስጢዎስ ያሏቸው አፈ ጉባኤው አይ ይህን ጉዳይ በቃ ገብቶናል፣ ተረድተናል፣ ደብዳቤውንም አይተናል፣ ከጠቅላይ ሚኒስትር ጽህፈት ቤት ጋር ተነጋግረን መልስ እንሰጣለን ምን መሆን እንዳለበት ነው ያሉኝ።
እስካሁን ግን እስከዚህ ይሄም ዝግጅት እስከምናደርግ ጊዜ ግን ምንም የሰማነው ነገር የለም።
ይህ ሲሆን እንግዳውስ በመንግስት መዋቅር ከውጭ በኩል የሚደረገው ግንኙነት ላይ መንግስትን ወክሎ መንግስት ራሱ ሆኖ ያለው የኢትዮጵያ ኤምባሲ እዚህ ስለሆነ አንድ ሌላ ደብዳቤ አዘጋጅተን ለጠቅላይ ሚኒስትር ቢሮም ለአፈጉባኤ ጽህፈት ቤትም ማድረሳችንን ጠቅሰን ይህን ጉዳይ ተነጋግራችሁ እንደ መንግስት ከመንግስት በኩል ከማለት ከፓርላማው ጋር ተነጋግራችሁ ከአፈ ጉባኤው ጋር ተነጋግራችሁ መልስ እንድታመጡ እንፈልጋለን ብለን ከኤምባሲ ጋር ስብሰባ ነበረን። ተነጋግረን መጨረሻ እነሱም ተነጋግረው ከሀገር ቤት መልስ እናመጣለን እና እንነጋገራለን አሉ። በዚህ ደረጃ ነው ያለው።
ምንም አልሰማችሁም?
አልሰማንም። ኤምባሲው ይህን ደብዳቤም ስለዚህም ነገር ከዛ በፊትም ያውቃል፣ ከመስከረም ጀምሮ ያውቃል። ይህ ደብዳቤ የተዘጋጀው ነሐሴ ወር ነው። በነገራችን ላይ ከአምባሳደሩ ጋር ስለዚህ ደብዳቤ ተነጋግረናል። ከዛ በፊትም ወደ ኤምባሲው በፋክስ ደብዳቤዎች ተደርገዋሉ፣ ያውቃሉ። መስከረም ነሐሴ መጨረሻ መስከረም ላይ አንድ የዚህ ደብዳቤ ኮፒ ተደርገዋል፣ ለፋክስ ተደርጓል አላቸው። ከዛ በኋላ ጥቅምት ውስጥም ተደርገዋል ለኤምባሲው ማለት ነው። ከዛ ውጪ በስልክም ከአምባሳደሩ ጋር ተነጋግረናል። ግን አሁን ፎርመሊ በስነ ስርዓቱ ባለው የመንግስት አስተዳደር አሰራር ህግ ስርዓት መሰረት ቁጭ ብለን ተነጋግረን ቃለ ጉባኤ እንዲያዝ ሰው እንዲመጣ አድርገን ከዛ በኋላ ደግሞ ይህን ጉዳይ ተከታትላችሁ አስጨርሳችሁ ማለት ከመንግስት በኩል ከመንግስት ጋር ተነጋግራችሁ ከፓርላማ ጋር ተነጋግራችሁ መልስ እንድታመጡ የሚል ደብዳቤ ሰጥተናል። እነሱም በዛ መሰረት ከሚመለከተው የመንግስት አካል ጋር ተነጋግረን መልስ እንሰጣቸዋለን ብለውናል። ኤምባሲው፣ አምባሳደሩና የዲያስፖራ ጉዳዮች ሚኒስትር።
ይሄን ሁሉ አድርጋችሁ አቶ ምትኩ ወደ ምን መሄድ ነው የምታስቡት? አሁን ምንም መልስ ባታገኙ ከሁሉም ከኤምባሲም ይሁን ከኢትዮጵያም መልስ ባይኖር ቀጣዩ አካሄዳችሁ ወደ ምን ይሆናል?
እንግዲህ አንድ ነገር አለ። ይህንን የማድረግ መጀመሪያ ግዴታ ነው። ፓርላማ ማለት የኢትዮጵያ የመጨረሻው አካል ነው ተብሎ ነው የሚታመነው። ሕግና ስርዓት ይከበራል። የስርዓት ለውጥ መጥቷል ተብሎ ባለበት ጉዳይ
ይሄን ያህል ሰው የሞተበትን ጉዳይ ተደብስሶ ተሸፍኖ ሊታለፍ የሚችል ነገር አይደለም። ሁለተኛ እኛ በይፋ ያላወጣናቸው ነገሮች አሉ። አሁን በስልጣን ላይ ያሉትን ሰዎች እንዲሁም ከስልጣን የተወገዱ ሰዎች በጣም እጅግ አሁን የማልናገራቸው ነገሮች፣ ነገር ግን ይሄ ጉዳይ ይድበስበስና በዚሁ ዝም ዝም ተብሎ ይቅር የሚባል ከሆነ እየተሸላለሙ መሄድ አይሆንም። መውጣት አለበት እያንዳንዱ ነገር። ማ ምን እንዳለ በድምፅ በቪዲዮ የተቀረጹ ነገሮች አሉ። እኛን ፖለቲሳይዝ ለማድረግ ስለማንፈልግ፣ ፖለቲሳይዝ የማድረግ አላማ አይደለም።
ወደ ፖለቲካ ለመቀየር አትፈልግ። ግን አንድ ነገር አቶ ምትኩ ይቅርታ ጣልቃ ገባሁ፣ ምንድን ነው ይሄ የእናንተ ምርመራ በሟቹ ጠቅላይ ሚኒስትር አቶ መለስ እንደነገራችሁኝ አስገዳጅነት መንግስት የወሰደው ተመጣጣኝ የሆነ እርምጃ ነው፣ የኃይል እርምጃ ከመጠን በላይ የሆነ እርምጃ አልወሰደም በሉና ጻፉ ተብላችሁ ነው ያቀረባችሁት አይደለም?
ምክትል አፈ ጉባኤ የሆኑት ወይዘሮ ሽታዬ ምናለም ያውቃሉ ይህን ጉዳይ። የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ያውቃሉ፣ በነገሩም ኢንቮልቭ አድርገዋል፣ ያውቃሉ በደንብ። እኛ እንደዚህ እንደዚህ እያለን በተንጠባጠበ ሁኔታ መነጋገር አንፈልግም። ይሄ ነገር ተደርጓል። ልጆች፣ የአዲስ አበባ ወጣቶች፣ በክፍለ ሀገር ውስጥም ያሉ ሰዎች በጥይት ተደብድበው ተገለው እነ ያሉት ሰዎች በወቅቱ ባለስልጣን የነበሩት እነ አቶ በረከት ስምኦን ባንክ ሲዘርፉ አሁን ስማቸውን የማነሳው በአደባባይ ስለተናገሩት የተቀዳ አደባባይ ዜና የሚያውቀው ነገር ስለሆነ ነው። ባንክ ሊዘርፉ ነው ብለዋል። ይህንን በይፋ ወጥተው ማስተባበል አለባቸው። በይፋ ለኢትዮጵያ ሕዝብ በይፋ ያደረግ ነው። ልክ አሁን እንደሚደረገው ሰዎች የዘረፉ አካል ያጎደሉ ሰዎች እንዲያርገዋል እንደተባለው ሁሉ ፓርላማው ጭምር በዚህ ጊዜ የተወሰነው ውሳኔ ይሄ ነው ማለት አለበት። ይሄንን ካረግን በኋላ ወደ የት ነው የምትሄዱት ላልከው ጥያቄ እነዚህ ነገሮች ካልተደረጉ እያንዳንዱ በስም ደረጃ ከላይ ይሄን አርጓል በድምፅ እንትን ያለውንም ለሚመለከተው ህዝቡን የሚመለከተው ለህዝቡ አቅርበን ከዛ በኋላ ኃላፊነታችንን በይፋ እናወርዳለን ማለት ነው።
አሁን እኮ ለህዝብ እኮ የምታቀርቡት አሁን ህዝብ እየሰማ ነው።
አቶ አዲስ ምናልባት እኔ አሁን ባለበት ደረጃ እናቀርባለን ፓርላማው ይህን ያስተካክል የሚል ነው ለህዝብ እያቀረብን ያለ ነው እንጂ ዝርዝሩን ነገር እኔ አሁን ወደ 30,000 ሰው ከነድራሻ ከነስማቸው ያለው እጃችን አለ።
30,000
ወጣት የታሰረው እሱን ኦንላይን ሊለቅላቸው እንችላለን። 30,000 ተነጋግሮ ራሱን መብቱን ያስከብር። አሁን 200 ተው በስንት መቶ የሚቆጠር የሟቾችን ዝርዝር እንለቃለን። የት እንደተቀበሩ ደግሞ እናግራለን። ካስፈለገ በማስ የተቀበሩበትን እናውቃለን።
ለምን ደግን የቆያችሁት ያኔ ስታ? በነገራችን ላይ እኔን ጥያቄን አላስጨረሱኝም እንጂ አቶ ምትኩ ተርበስብሶ እንዳይቀር የምትሉት ምኑ ነው የሚድበሰብሰው? ምክንያቱም ከዚህ ቀደም አቶ ፍሬወት አስታውሳለሁ ከኔ ጋር ተወያይተናል። የቀረበው የእኛ ምርመራ ውጤት የተሳሳተ ነው ለውጡ ተብለን ነው የቀረበው ብሎ ያኔ ተጋልጧል ነገሩ። አሁን ምንድን ነው ተድበስብሶ ይቀራል የምትሉት? ያልተገለጠ ነገር የለም እኮ። ግን እንደው ለታሪክ እንዲጠቅም ምክር ቤት ውስጥ ያለው ደብዳቤ ወጥቶ ይሄኛው ሀቀኛው ደብዳቤ ይቀመጥ የሚል ካልሆነ በስተቀር ተድበስብሶ የሚቀር ነገር አለ? እንዲህ አሁኑ ታውቋል እኮ
ምን አለ ተድበስብሶ የሚቀር ነገር አለ?
ምን
ተድበስብሶ የሚቀር ነገር? አንደኛው በምክር ቤት ውስጥ የቀረበው ሪፖርት የውሸቱ ሲነበብ ከመግቢያ ውጪ ከታች ያለው በሙሉ የውሸት ነው የተዘጋጀው።
ያኔ ከእርሶ ጋር ስንዋይ
ከእኔ ጋር ሳይሆን ይመስለኛል ከወልደ ሚካኤል ጋር ነው አውርተን አናውቅም። ቶታል ይሄ የመጀመሪያ ቀናችን ነው ነው
አዳኛ ወልደ ሚካኤል ተናግረዋል። እሺ
ከዛ ውጪ የአቶ አዲሱን ድምፅ የማውቀው አገር ቤት ወደ 8 ካሴት የሰው ድምፅ ተሰብስቦ ከደህንነት መስሪያ ቤት የመጣ ካሴት ነው። በዛ ድምፅና በዜና ነው የማውቀው እንጂ ተነጋግረን አናውቅም። የሆነ የምትደዋወሏቸውን የቀዷቸው አይ ቲንክ አገር አንዱም የምትገለብጡ ለማስጋ
የተከሰስንበት ማለት ነው።
ምንድን ነው አንደኛው የቀረበው ነገር ቀጥለን ምን እናደርጋለን የሚለውን በነገራችን ላይ አንድ አጭር ነገር ኋላ እናገራለሁ። የቀረበው ነገር ለፓርላማው አጠቃላይ ውሸት ነው። ለምሳሌ አሁን ፓርላማ ውስጥ የእስር ቤት ውስጥ ያለቁ ሰዎች ወደ 300 ኃይል ሰው ተገሏል፣ ወደ 70 ኃይል ሰው ተገሏል የሚል ዝም ብሎ የተሸፋፈነ ነገር ነው የነበረው። ግን እስር ቤት ውስጥ የሆነ ሰው ተገሏል ተብሎ ነው የተተወ። ግን አይደለም፣ ዝርዝሩ በጣም በጣም ከዛ ያለፈ ነው። ሁለተኛ ደግሞ አዲስ አበባ ውስጥ ስለተደረጉ ግድያዎች ፓርላማ ውስጥ ዝም ብሎ በድፍን ድፍን ድፍን ነው የቀረበው እንጂ ዝርዝር የለውም። ከዛ ያለፈ ሰው የተገደሉ ሰዎችን ፖሊሶችን ለምሳሌ ማን ነው የገደለው? እሱን አይናገርም ዝርዝሩ። ከዛ ያለፈ አሁን የምናወራውን 16900 ሰነድ የሰበሰብነውን የት ነው ያለው? ማን ነው ወሰደው? ሲንቱን ነው ያቃጠሉት? እንዲቃጠል ሲደረግ ከዛ በኋላስ አሁን የተሰበሰቡ ካሴቶች አሉ። መንግስት በራሱ ጊዜ የሰበሰባቸውም እኛም የሰበሰብናቸው አሉ። እነዛ ዶክመንቶች ምን ሆኑ?
የምን ካሴት ነው?
የሰዎችን ይሄ ሰው ሲደዋወል የቀደዋቸውን ቅድም ያነሳዋቸው እና ደግሞ
እኛም ስንደውል ቃለ መጠይቅ ስናደርግ ድምጻችን የተቀዳበት ነው የሚሉኝ።
ቃለ መጠይቅም ከቃለ መጠይቅ ውጪም የሰዎች ጋር የተደዋወላችሁት የቅንጅት ይሄ ረብሻውን አስተባብረዋል ወይም እነሱ ከጀርባ አሉ የሚባሉ ሰዎችን ቀድቷቸዋል? እና እኛ ጋር ኮሚሽን ጋር ምን ሬሌቫንስ እንዳለውም አልገባኝም። ግን ብዙ ካሴቶች መጥቶ ነበር፣ የድምጽ ቅጂ የሰዎች ማለት ነው። ሰዎች የተደዋወሉበት የዜና ብቻ አይደለም በነገራችን።
ያው ሽብርተኛ ብሎ ለመክሰስ እንዲመች ነው ነገረው ይመስለኛል። እንግዲህ
ይመስለኛል አዎ፣ የተወሰኑ ሰዎች አይ ቲንክ ከማስ ሚዲያም የተከሰሱ ነበሩ መሰለኝ። እና ለዛ እኛ ተመጣጣኝ ነው ለነዚህስ የሚገባ ነው ያደረጋችሁት እንድንል ነው የተፈለገው ካሴቶቹ። እኔ ካሴቶቹን ስሰማ ምንም በጥይት እዛ አውራ ጎዳና ላይ ሰው ለመምታት ግንኙነቱም ስላልገባኝ እዛው እንደታሸገ የተወሰነውን ሰምቼ እንደ ሆል ነገሩን መስማትም አላስፈለገኝም። አንዳንዶቹ የግል ስልክ ደውለው ሰዎች የሚያወሯቸው ነገሮች ናቸው። ዋናው ነገር እነዚህ የተሰበሰቡ ሰነድ፣ ሁለተኛ ደግሞ 1300 ሰው ምስክርነት ሰምተናል። እነዚህ ሰዎች እኛን አምነው ዝግዝግ አድርገው ነው የነገሩት ስለሆነው ነገር። እነዚህን ሰዎች ሰነዱን ማን አሁን የምስክርነት ቃላቸውን ተወስዶ እነዚህ ሰዎች አንዳንዶቹ በህይወት መልሰው ይኑሩም አናውቅም። ምክንያቱም እኛን አምነው ፓርላማ ሾመናል ብለው ዳኝነት እናገኛለን ብለው መጥተው እኛ ጋር ዝግዝግ አድርገው አውርተው ሲያበቁና ጽፈን ሰነድ አዘጋጅተንላቸው ስናበቃ እኛ ከሀገር ይህን መናገር እንዳንችል ሸሽተን ወጥተናል። እነዚህ ነገሮች ሁሉ ምዕራፉ ይዘጋ፣ ምዕራፉ ውሸት ነው ያስቀመጣችሁት ይዘጋ የሚል ነገር ነው።
እዚህ ላይ እኔ መጠየቅ የምፈልገው እውነተኛ የእናንተ ውሳኔ መጀመሪያ ያቀረባችሁት ለውጡ ሳትባሉ መጀመሪያ ያቀረባችሁት ውሳኔ ወይም ደብዳቤ አለ እጃችሁ ላይ?
አዎ እጃችን አለ። ቃለ ጉባኤውም አለ፣ ቪዲዮም አለ፣
እንደወረ በጽሁፍ ያለ። ለምን እናንተ ይሄውና የምርመራ ውጤታችን ብላችሁ ያስረከባችሁት የመጀመሪያው አለ። ለውጡ ተብላችሁ ደግሞ ያቀረባችሁትም አለ አይደለም?
እሱንማ በአደባባይ አውጥተውታል። እሱ
እነሱ ባል
እሺ፣ እነሱም ራሳቸው አደባባይ አውጥተውታል።
የእናንተ ጥያቄ እንግዲህ አሁን መጀመሪያ መርምረን የደረስንበት ውሳኔ ያለበት ደብዳቤ ምክር ቤት ፋይል ውስጥ ይቀመጥ፣ የውሸቱ ይውጣ ነው ዋናው ጥያቄ አይደለም?
አዎ
አዎ።
እንግዲህ ይሄንን ለጠቅላይ ሚኒስትር አሳውቃችኋል። እስካሁን ሰምተው ይሆናል አናቅም። ለምክር ቤቱ አፈ ጉባኤ ደርሷል ብላችኋል፣ መልስ አላገኛችሁም። በእናንተ በኩል የቀረ ነገር ካለ ልትነግሩን ትችላላችሁ። አቶ ምትኩ ወይም አቶ ፍሬወት
ፍሬወት በኩል በእኛ በኩል ይሄ ጉዳይ የታሪክ እንግዲህ አሁን እንዳልከውም መስተካከል ያለበት ነገር ነው። ከዚህ ውጪ ግን ለይህ ጉዳይ እስካሁን ድረስ ኢህአዴግ የሚከተልበት አሰራር አንድ ጉዳይ ይናፈሳል፣ ከተናፈሰ በኋላ መፋጠጥ ያመጣል።
መፋጠጥ ለምን ይመጣው አልገባኝም።
እስካሁን ባለው አሰራር ማለት ባለው ይሄ ኢህአዴግ በሚሰራበት እንትን አንድ ነገር አሁን የማስተር ፕላን ተብሎ ነገሩ ይናፈስና ከዛ በኋላ መፋጠጥ ይመጣል፣ ከዛ በኋላ መነጋገር ነው። እንደዛ ነው በቃ በድንጋይ በጭቅጭቅ። አሁን ግን ቀስ ብለን ከሐሴ ወር ጀምሮ ለብዙዎች ቀስ በቀስ ነግረናል። ቀላል ነገር ነው፣ ምንም ሳይካበድ ሳይናፈስ ወደ መፋጠጥ ሳይመጣ። ምክንያቱም ከዚህ ጀርባ የታሰሩ ሰዎች፣ የሞቱ ሰዎች ቤተሰቦቻቸው፣ በማስ የተቀበሩ ሰዎች ጉዳይ ስላለ ይህ ነገር ለውጡን በሚያደፈርስ መልኩ ወደ መፋጠጥና ወደ መናፈስ ሳይደርስ ተነጋግረን ምዕራፉ ይዘጋ፣ እኛም ከኛ ላይ ይውረድ፣ እውነተኛ ነገር ህዝቡም ይወቅ የሚል ነገር ነው ያለን በእኛ በኩል። እናንተም እንግዲህ በቪኦኤም በኩል ይህን እንድትወጡ ነው አደራ የምንለው።
አቶ ምትኩ ምትንዛ ማጠቃለያ እሰጣለሁ።
እሺ፣ እኔ የምለው አንድ ነገር አለ። ብዙዎቹን ነገር ተነጋግረናቸዋል። ነገር ግን ይሄ ነገር ከመስተካከል አሁንም ፓርላማ አለ፣ አሁንም አስፈጻሚዎቹ አሉ። ወይዘሮ ሽታይ ምን አለ፣ አሁን የአፈ ጉባኤው ምክትል ናቸው። ይሄ ነገር ሳቦታጅ ሲደረግ አፍ ለአፍ ተከራክረናል ከእሳቸው ጋር። ይሄ ነገር ትክክል አይደለም፣ አዋጁም ጥሳችሁ ነው እያደረጋችሁ ያላችሁት። በቀደም ቀርበው ሲናገሩ ነበር፣ እኔ ተገድጄም በራሴም በህሊኔም የማረጋቸው ነገሮች አለ ብለው ተናግረዋል። ይሄ እንዲህ የምለው በይፋ የተናገሩት ስለሆነ ነው። ይሄ እድል ሲገኝ አሁን ይሄ ጉዳይ እንዲህ ነበረ መባል አለበት
ጥሩ
እግዚአብሔር ይስጥልን። በጣም አመሰግናለሁ እንግዲህ አቶ ምትኩ ተሾመ፣ አቶ ፍሬወት ሳሙኤል ስለ ጊዜያችሁ እናመሰግናለን። ተስፋ አደርጋለሁ የሚመለከተው አካል በዚህ ጉዳይ ላይ አፋጣኝ ምላሽ እንደሚሰጣችሁ። እግዚአብሔር ይስጥልኝ።
እኛም እግዚአብሔር ይስጥልን በጣም እናመሰግናለን። ቪኦኤንም አቶ አዲሷን
እንግዶቼን አመሰግናለሁ በድጋሚ። አድማጮች፣ ወደ ኢትዮጵያው የሕዝብ ተወካዮች ምክር ቤት ብዙ ተደጋጋሚ የስልክ ጥሪ አድርገናል። የገለልተኛ አጣሪ ኮሚሽኑ አባላት ያቀረቡት ደብዳቤ ደርሷችኋል ወይ? ከደረሰስ ምን ተባለ ለማለት የምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ መልስ እንዲሰጡ በተደጋጋሚ ስንደውል ስብሰባ ላይ ናቸው፣ ከእንግዶች ጋር ናቸው ወዘተረፈ ብለው ይመልሱ የነበሩት ጸሐፊያቸው በሌላኛው የስልክ ጥሪ ከጽህፈት ቤት ኃላፊ ጋር አገናኛቸው ብለውኛልና ቁጥሩን ልስጦ ሲሉኝ፣ የተጻፈው እኮ ለአቶ ታገሰ በስማቸው ነው አልኩ። አይ እኔ የጽህፈት ቤት ኃላፊዋን አገናኝ ነው የተባልኩ ስላሉ ቁጥሩን ወስጄ ለጽህፈት ቤት ኃላፊዋ ለዶክተር ቆንጅት ደወልኩ። ነገሩን በዝርዝር ነገርኳቸው። እሳቸውም ጉዳዩን አላውቀውም፣ ወደ እኔ የተመራ ፋይልም የለም አሉኝ። እዚህ ድረስ ነው ያጣራ ነው። ወደፊት እንግዲህ አድማጮች፣ ይህ ጥያቄ የቀረበለትና መልስ ሳይሰጥ ቁጭ ያደረገው አካል ፈቃደኛ ከሆነ የበኩሉን ምላሽ እንዲገልጥ እድል የምንሰጥ መሆኑን በዚህ አጋጣሚ እንገልጣለን። ለአሁኑ ሰላም።
አዲሱና እንግዶቹን እኛም እናመሰግናለን። አድማጮች፣ በየሳምንቱ ቅዳሜ በደሳሌ መኮንን የተሰናዳ ወደሚቀርበው ቅንብር ነው የምንሻገረው። የሙዚቃ ቃና
አሉላ በድጋሚ አመሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። በዛሬ የሙዚቃ ቃና ፕሮግራም ቀደም ጊዜ እንዳልኩት የተለያዩ ምርጥ የሆኑ ዜማዎችን ነው ይዤላችሁ የቀረብኩት። መልካም ድምጫ እየተመኘውኝ እየሰማችሁ ያለው ሀንጋዝ የተሰኘውን የማዶናን ዜማ ነው። እንደ አውሮፓውያን አቆጣጠር በ2005 ዓመተ ምህረት በወጣው Confession on the Dance Floor ከተሰኘው የማዶና አስረኛ የስቱዲዮ አልበም ውስጥ Hang Up የተሰኘውን ዜማዋን ነው እያደመጥን ያለ ነው። ማዶና በዚህ በያዝነው ዓመት 14ኛዋ የሆነውን የስቱዲዮ አልበሟን ለማውጣት ዝግጅት ላይ ትገኛለች። የፓፓን ንግስት የማዶናን ሃንግ አፕ የተሰኘውን ዜማዋን ነበር ያደመጥነው። ቀጥለን የምናደምጠው ዜማ አፕታውን ፋንክ የተሰኘ ሲሆን ቡርኖ ማርስ ከማርክ ራንሰን ጋር በመሆን ነው የሚጫወቱት። አፕታውን ፋንክ ነው። እንግሊዛዊ የሙዚቃ አቀነባባሪ ማርክ ራንሰን እና አሜሪካዊ ድምጻዊ ቡርኖ ማርስ አፕታውን ፋንክ ያሉ በጋራ የተጫወቱትን ዜማ ነበር ያደመጥነው። ይህ ዜማ የተለቀቀው እንደ አውሮፓውያን አቆጣጠር በ2015 በRCA የቅጂ ካምፓኒ አማካይነት ሲሆን ዜማው እንደወጣ ለ14 ተከታታይ ሳምንታት የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ መሰመቱ የሚታወስ ነው። ወደ ቀጣዩ ዜማ ስንሸጋገር Stronger የተሰኘውን የኬሊ ክላርክሰን ዜማ
You know the bed feels warmer sleeping here alone.
dream in color and do the things I want. You think you got the best of me, think you've had the last laugh, but you think that everything good is gone. Think you left me broken down, think that I'll come running back. Baby, you don't know me 'cause you're dead wrong. What doesn't kill you makes you stronger. Stand a little taller.
የናሽቪል ቴነሲ ተወላጅ የሆነችውን የፖፕ ድምፃዊ የኬሊ ክላርክሰንን ስትሮንገር የተሰኘውን ዜማዋን ነበር ያደመጥነው። እንደ አውሮፓውያን አቆጣጠር በ2002 በተካሄደው የመጀመሪያው ዙር የአሜሪካን አይዲል የዘፈን ውድድር ተወዳድራ ያሸነፈችው ኬሊ ክላርክሰን 25 ሚሊዮን በላይ የአልበም ቅጂን የሸጠች ሲሆን 3 ግራሚዎችንም አሸንፋለች። ኬሊ ከሙዚቃ ሙያዋ በተጨማሪ የተዋጣላት የፊልም ተዋኝና ደራሲም ነች። ቀጥለን የምናደምጠው ደግሞ ስክሪም የተሰኘውን ማይክል ጃክሰን ከታናሽ እህቱ ከጀነት ጃክሰን ጋር የሚጫወቱትን ዜማ ይሆናል ስክሪም።
Thank you. everyone's disgusted by all the injustice, all the injustice, all the injustice.
ስክሪም የተሰኘውን የማይክል ጃክሰንን ዜማ ነበር ያደመጥነው። ዜማውን የተጫወተው ከታናሽ እህቱ ከጀነት ጃክሰን ጋር ነው። በመቀጠል ደግሞ ቢያንሴና ኤድ ሸረን በጋራ የተጫወቱትን ፐርፌክት ወደ ተሰኘው ዜማ ነው የምወስዳችሁ። ፐርፌክት
I found a love for me well, darling just dive right in follow my lead I found a girl beautiful and sweet well I never knew you were the someone waiting for me cause we were just kids when we fell in love not knowing what it was I will not give you up this time is all I own and in your eyes you're holding mine baby I'm dancing in the dark with you between my arms barefoot on the grass we're listening to our favorite song when you said you looked a mess I whispered underneath my breath but you heard it darling you look perfect tonight
well I found a man stronger than anyone I know Shares my dreams I hope that someday we'll share our home I found love to carry more than just my secrets to carry love to carry children of our own we are still kids but we're so in love fighting against all odds I know we'll be alright this time Darling, just hold my hand Be your girl, you'll be my man And I see my future in your eyes Well, baby, dancing in the dark With you between my arms Barefoot on the grass While listening to our favorite song When I saw you in that dress Looking so beautiful I don't deserve this Darling, you look perfect
Perfect. It's a young English idiom. It's a Ed Sheeran. And now America it was. It's a Beyonce. But I think I would put in Zemana Bari. I don't know. I'm not sure. 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 Radio camera. I'm not sure. 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 I'm not
Cigarettes And we're gonna run out of wine We haven't even started the good stuff yet. It's okay, we've got plenty of time. So pull up a comfortable chair, baby, and put on those records that drive me crazy. You look so good in this light. Oh yeah, you look like nothing but mine. I wanna love you like the world's gonna stop till the very last second, last tick of that clock. I'm gonna slow it all down and then take you from 0 to 10. This night lasts forever, like honey dripping sweet and slow. Every kiss just tasting better, every touch, every whisper let go.
Like I will never love you again. የተሰኘውን የኬሪ አንደርውድን ዜማ ነበር ያደመጥነው። I believe in you የተሰኘውን የዳን ዊሊያምን ዜማ እናደምጣለን በመቀጠል።
I don't believe in superstars, organic food and foreign cars. I don't believe the price of gold, the certainty of growing old, that right is right and left is wrong, that north and south can't get along, that east is east and west is west, and being first is always best. But I believe in love. I believe in babies. I believe in mom and dad. And I believe I don't believe that heaven waits for only those who congregate. I like to think of God as love. He's down below, he's up above. He's watching people everywhere. He knows who does and doesn't care. And I'm an ordinary man. Sometimes I wonder who I am, but I believe in love. I believe in music. I believe in magic. And I believe in you. I know with
all my certainty. What's going on with you and me is a good thing. It's true, I believe in you. I don't believe virginity is as common as it used to be. In working days and sleeping nights, that black is black and white is white, that Superman and Robin Hood are still alive in Hollywood, that gasoline's in short supply, the rising cost of getting by. But I believe in love, I believe in old folks, I believe in children, I believe.
አድማጮች አሁን የማጠቃለያ ዜናዎችን እናሰማለን። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ቅጽር ግቢ ውስጥ 3 ተማሪዎች ሞተው ተገኝተዋል። 3ቱም የአራተኛ ዓመት ተማሪዎች መሆናቸውንና ጓደኛሞች እንደነበሩ ተገልጿል። ፖሊስ ጉዳዩን እያጣራው ነው ብሏል። ዩናይትድ ስቴትስ በሶማሊያ ወታደራዊ ዘመቻዎቿን ለመቀነስ አቀዳለች የሚለውን የመገናኛ ብዙሃን ዘገባ የመከላከያ ሚኒስቴር መስሪያ ቤቱ አስተባብሏል። የፔንታገን ቃል አቀባይ የባህር ኃይል ኮማንደር ካንዲስ ትሬሽ ትላንት አርብ ለአሜሪካ ድምፅ እንደተናገሩት የዩናይትድ ስቴትስን በሶማሊያ ዘመቻ አስመልክቶ በቅርቡ የተደረገ የፖሊሲ ለውጥ የለም፣ የፌዴራል መንግስቱ አልሻባብን ለማዳከም የያዘውን ጥረት መደገፋችን ይቀጥላል ብለዋል። ኤንቢሲ ኒውስ በትላንት ዘገባው ዩናይትድ ስቴትስ የሶማሊያ ዘመቻዎቿን ለመቀነስ አቅዳለች፣ ምክንያቱም የአየር ጥቃቶቿ በርካታ የነውጠኛውን ቡድን ከፍተኛ አመራሮች በመግደላቸው ነው ብሏል። ፔንታገን እንደገለጸው እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ.ም ዩናይትድ ስቴትስ በአልሻባብ ነውጠኞች ላይ 47 የአየር ጥቃቶችን አካሂዷል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ነኝ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።